ክፍል ሁለት ፕሮግራማችን አሁን ይጀምራል። ፋሽስታዊው የደርግ አገዛዝ ንጹሃን ዜጎችን አስተቃይቷል፣ በግፍ ጨፍጭፏል። ሐማቱማ የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች በሚል መጽሐፉ አገዛዙን ራሱን ለፍርድ አቅርቦታል። አብዛኞቹ ታሪኮች በፍርድ ቤት የሚከናወኑ ሲሆን ሌሎች ደግሞ በቡና ቤት፣ በእስር ቤት፣ በሽምቅ ውጊያ ጫካዎችና በገጠር ጎጆዎች ናቸው። በዛሬ ዝግጅታችን የመጽሐፉን መግቢያና ሁለት አጫጭር ታሪኮች አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓ.ም ተመረጠ። በህይወት ታደሰ ተተረጎመ 2007 ዓ.ም ተመረጠ። ለመጽሐፉ መግቢያ የጻፉት ንጉጊ ዋ ኪዮንጎ ናቸው። ኢትዮጵያ ኬንያን፣ ሶማሊያን እና ሱዳንን ትዋሰናለች። ነገር ግን ለጎረቤቷ ለኬንያ እንኳን ሳይቀር ለብዙ አፍሪካውያን የአፈ ታሪክ ምድር ናት። ለአንዳንዶች ወደ ኋላ እስከ ሰለሞንና ሳባ ተስቦ የሚደርስ የነገሥታ የዘር አረግ ያለ እንደ ከነአን፣ ኢየሩሳሌም፣ ፍልስጤም፣ ግብጽና ዮርዳኖስ በመጽሐፍ ቅዱስ ውስጥ የተጠቀሰች አገር ናት። እናም አገሪቱን ከሌሎች አገራት ጋር የሚያጣምራት ይኸው ዘመናትን የተሻገረ እድሜ ጠገብነቷ ነው። ያንን የቅኝ ግዛትን እና የጭቆናን ስቃይ ያላየች የአንዲት አፍሪካዊት አገር ታሪክ ቀመስ አፈታሪኳ ይህች ኢትዮጵያ ናት። እንግዲህ የፓን አፍሪካን ክብር መግለጫ ስለ አፍሪካ ታሪክ ታላቅነት የማያጎበድድና የማይገዛ መንፈስ የምትመሰክር አገር። ኢትዮጵያውያን በአንድ ተነስተው ፋሽስት ኢጣሊያን ከሀገራቸው አባረዋል። የይሁዳን በሳ ወደ ዙፋኑ መመለስም እንደ አዲስ እያንሰራራች ያለች የአፍሪካ ምልክት ነበር፣ የመላው ጥቁር ሕዝብ ትንሣኤ። በመሆኑም ከሀገራቸው ውጭ በሚገኙ ለብዙዎች ኢትዮጵያውያን እስካሁንም ድረስ ተስፋቸውና ህልማቸው ነች። የይሁዳ አንበሳ አልሞተም፣ ሞቶም ከነበረ ይነሳል። ምናልባት የሁኔታ ዳግም ትንሣኤ መባል ይችል ይሆን? ያም ሆነ ይህ ይህች ኢትዮጵያ አሁን ካለው ተራና አሰልቺ ሁኔታ ጋር ምንም ግንኙነት የላት። በትክክል የተለየ መልክዓ ምድር አቀማመጥ፣ እውነተኛ ህዝቦች፣ ህይወት፣ ትግልና ሞት ያለባት አትመስልም። ያው ከረሃቡና ድርቁ በስተቀር። ነገር ግን እነዚህም ቢሆኑ ጥንታዊ የገደል ማሚቶችን የሚያስተጋቡ ሁነቶች ናቸው። ኃይለኛ ክልላዊና የመደብ ትግሎች የሚደረጉባት ኢትዮጵያ፣ አምባገነኖች የነገሱባት ኢትዮጵያ፣ የነገስታቱና የነፍጠኞቹ ኢትዮጵያ፣ የስልጣን ጨዋታው በሃያኛው ክፍለ ዘመን የትም እንደሚደረገው ደም በሚያፋስስ ሁኔታ የሚካሄድባት ኢትዮጵያ። ግን ሁሌም ሰፈር ቁጥር በሌላቸው ህልሞቻችን ጉምስት ገብታ እንደጠፋች ነው። የሶሻሊስቱ ጠንቋይ ጉዳይ በሚለው ርዕስ ስር የተሰዋሰቡት የሃማቱማ ታሪኮች ንባብ አንባቢው በህሊናው ስለ ኢትዮጵያ ከነበሩት ማንኛውም አይነት ምስሎች ውስጥ አገናዝቦ በማንቃት እውነት ከማይመስል እውነታ ጋር ያፋጥጠዋል። በእነዚህ ታሪኮች ውስጥ ያለች ኢትዮጵያ ነጭ ሽብር፣ ቀይ ሽብር፣ አናርኪስቶች፣ ቦልሸቪኮች፣ ካፒታሊስቶች፣ ፋሽስቶች፣ ነገስታት፣ ሽፍቶች፣ ካላሽንኮቭ፣ አብዮት፣ አድሃሪነት፣ ድርጅት፣ ሽምቅ ተዋጊዎች በሚሉ ቃላት የተሞላች ነች። እነዚህ ያለማቋረጥ ከሚቀያየሩት ወቅቶች ጋር ለሚታገለው የጭሰኛ ማህበረሰብ የሚከብዱት ቃላትና ሐሳቦች ናቸው። መራራው ሐቅ የሁሉ እውነት መሆኑ ነው። ሐማትማም ያኛውን ክፍለ ዘመን ኢትዮጵያን የሚገልጧትን ተቃርኖች በሚያስደንቅ ሁኔታ ልቅም አድርጎ አስቀምጦልናል። ታሪኮቹም ለዘመናት የኖረ የፊውዳል ስርዓት ተጭኖት የቆየንና ለዓመታት የውጭ ወረራ ጠባሳ ያረፈበትን የአንድ አገር አንድ ህዝብ የቸርነትን እና የፓን አፍሪካዊ ራዕይን ካባ የለበሰ ቅኝ ገዢና የጃዙር ቅኝ ገዢ ዘውዳዊ ስርዓት ቀይ ቀለም እንዲነከር ከመፈለጉ ውጭ እንዴት እንደሚለብሰው እንኳ የማያውቀውን የውሰት አብዮታዊ ሸማ የተከናነበ ወታደራዊ አምባገነን ስርዓት ጠባሳ ያሳረፈበትን ህዝብ ስትራቴጂያዊ የመልክዓ ምድር አቀማመጧን እና ሰንሳሌዊነቷን ብቻ በመሻት ኢትዮጵያን መሸለም የሚፈልገው ምህረት የለሹ የቀዝቃዛው ጦርነት ፖለቲካ ሰለባ የሆኑ ህዝቦችን ነፍስያ የምንመለከትበትን መስኮት ይከፍቱልናል። በዚህ ሁሉ ድራማ መካከል የኢትዮጵያ ህዝቦች ይገኛሉ። የተፈጥሯዊና ሰው ሰራሽ ችግሮች በሚታገሉበት ወቅት በህይወታቸው ውስጥ የሚፈጠረው ድራማ ደግሞ ሃማቱማ በዋናነት ያተኮረበት ጉዳይ ነው። ከበቀል አንስቶ እስከ የሶሻሊስቱ ጠንቋይ ጉዳይና ሌሎችም ታሪኮቹ አንድ ነገር ልብ እንድንል ያደርጉናል። ይኸውም የማንኛውም ሰው ሞት አላስፈላጊ መሆኑን ነው። በተለይ እንደ ጠመንጃ ላለ ዋጋ ቢስ ነገር ሲባል። ነገር ግን ጠመንጃ ደግሞ የህይወትና የሞት፣ የሽብርና የብቀላ፣ የፍቅርና የህብረት መግለጫ እንደማለት ነው። እነዚህ ታሪኮች በሚስሉት ዓለም ውስጥ ህይወት ደጋግማ በጠመንጃ እርኩስ መንፈስ ስትጎበኝና ስትሸበር ትታያለች። ትረካዎቹ በኢትዮጵያ ታሪክ ውስጥ የነበረውን ራሱን የሚደጋግም በመደቦች መሃል ያለ የክህደት ውደት ታሪክ ይነግሩናል። በተጨማሪም ግን ታሪኮቹ በሰው ልጅ ህይወት ክቡርነትና ታላቅነት ያምኑ ስለነበሩ ቁርጠኛ ስለሆኑና ዘመን ተሻጋሪ ህብረት ስለነበራቸው ሰዎችም ያጫውቱናል። ምንም እንኳ ታሪኮቹ ስለ ክህደት፣ እርስ በርስ መጠራጠር፣ መፈራራት፣ ወኔ ቢስነት፣ ስግብግብነትና ጥላቻ ቢነግሩንም በዚያው ልክ ደግሞ በኢትዮጵያ ታሪክ ውስጥ ወኔ፣ ፍቅር፣ ህብረት እና ጀግንነት እንደነበረም ያወሩልናል። በዚህ አይነት ሁኔታ ውስጥ ህይወትን ለማቆየት ጥቅም ላይ ከሚውሉ መሳሪያዎች መሃል ደግሞ ስላቅ ወይም የጨዋታ ለዛ ዋነኛው ነው። በእነዚህ ታሪኮች ውስጥ የምናገኘው ተራ ኢትዮጵያዊ ደግሞ ይህን ጥበብ ተክኖታል። ይህም በጨለማ ድባብ የተከበበም ቢሆን ሰብአዊ መልካምነት እንዳለው ይነግረናል። ከምንም በላይ የሚታየው ግን ለለውጥ የሚደረገው ትግል ነው። ተስፋ ለመቁረጥ ያለው እምቢተኝነት፣ ቤዛ ለመሆን እየተወዳደሩ ያሉት አካላት በፈጠሩት ውድመት መሃል እንኳ ተስፋ ስለማድረግ መደሰት። ሃማቱማ ለክፍለ ዘመናት በኖረው የአፍሪካን ታሪክ በውብ ቋንቋ በቃል የማስተላለፍ ጥበብ እንዲሁም በአፍሪካና በዓለም ያሉ የስነ ጽሑፍ ስራዎችን በማንበብ ጭምር በቂ መረጃ ያካበተ ተራኪ ነው። ታሪኮቹም የቼሆቭን ለዛ፣ የሾልሆቭን የትንታኔ ኃይል፣ የጎርኪ ማህበራዊ ቁርጠኝነትና የአፍሪካን ታሪክ በቃል የማስተላለፍ ባህል መጥሃታዊ ኃይል ያቀናጁ ናቸው። እግረ መንገዱንም የሃያኛው ክፍለ ዘመን አፍሪካ ታሪክ ተርቆልናል። ክፍል 1 የሶሻሊስቱ ጠንቋይ ጉዳይና ሌሎችም ታሪኮች እንደመቅደም ቢጤ አንድ የተማሪዎች መሪ ታላቅ የዘመቻ ንግግር በሚያደርግበት ጊዜ የምንኖረው አህጉር ተሻጋሪ ተውንጫፊ ሚሳኤሎችና ጠፈር ውስጥ ያሉ የመገናኛ ጣቢያዎች ባሉበት ዘመን እንደመሆኑ መጠን ለዘመናት ከቆዩ ልማዶችና ኋላ ቀር ወጎች ጋር ተጣብቀን የምንጓዝ ከሆነ ይህ ለኛ ቅልነት ነው ብሎ ነበር። ነገር ግን ድብን ያለ ወጋ አጥባቂ የነበረው አባቴ ይናገር እንደነበረው ደግሞ የአባቶችን ወግ የረሳህ እንደሆነ ነጭ እናትህን ተኝቷት ሲያበቃ አንተም ያለ ማፈር አባባ ስትለው ትገኛለህ። የሞተውን አባቴን መርህ በመከተል እናቴም ሞታለች ድንገት እየሳቃች ከሆነ እንዴት ወደ ፍርድ ቤት በመሄድ ከዚህ በኋላ በሚመጡት ገጾች የምተርክላችሁ ታሪኮች ሲፈጠሩ እንዳየኋቸው በማሳወቅ ትረካይን እንዳባቶቼ ወግ ጀምራለሁ። በሀገሬ በገዛ ፈቃድ ፍርድ ቤት መሄድ እንዳምሮ መዛባት ምልክት ወይም በግዴለሽነት በእሳት እንደመጫወት ይወሰዳል። አባባሉም እንዲህ ይላል። ለረጅም ጊዜ ሴተኛ ዳሪ የነበረችና ቅዱስ ቁርባን ወስዳ ስለ ቅድስና የምትሰብክ አስመሳይ ሴትን በምትሸሽበት መልክ ፍርድ ቤቶችን፣ ዳኞችና ጠበቆችን ጭምር ሽሽ። በጥንቱ ስርዓት ምንም እንኳ ትክክለኛ የህጋዊነት አካሄድ ያልነበረን ቢሆንም ብዙ ፍርድ ቤቶችና ክርክሮች ነበሩን። ከአብዮቱ በኋላ ደግሞ ፍርድ ቤትም ክርክርም የህጋዊነት አካሄድም ኖሮን አያውቅም። ነጻ እርምጃና በመንግስት የተፈቀደ ሰፊ የሽብር ስራ በቦታው ተተኩ። አንዳንዶች ይህ አሰራር ጊዜ ይቆጥባል ይላሉ። አዲሱ አገዛዝ የሚመራው ሁሉም ተከሳሽ ጥፋተኛ ነው፣ ጥፋተኛ ደግሞ በከባዱ መቀጣት አለበት በሚል የመነሻ ሐሳብ ነው። እነሆ ትክክለኛ የህግ ሂደትና ፍትሃዊ የፍርድ ሂደት ከሚባሉ የኢምፔሪያሊስቶች እብደትና ከቡርዣዎች በመዳናችን እየተደሰትን በነበረበት ወቅት ነው ያ አምነስቲ ኢንተርናሽናል የተባለ የሰብአዊ መብት አስጠባቂ ድርጅት በቁርጠኛ መሪዎቻችን ላይ የወንጀል ጣቱን እየቀሰረ ብቅ ያለው። እንደ ህዝብ እኛ ኢትዮጵያውያን እሺ ባዮች ነን። ላልተጠበቁ አስደናቂ ነገሮች ጥላቻ አለን፣ በተለይ አስደሳች ከሆኑ። በአሰቃቂ እውነታችን ውስጥ ተመቻችተን የምንኖር ነንና ምሳሌያዊ አነጋገሮቻችንና አባባሎቻችንም ሁልጊዜ ይህንኑ ያስታውሱናል። በቅሎ ገመዷን በጠሰች በራሷ አሳጠረች፣ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ወዘተ። ኢትዮጵያዊ ቀዳሚ ጠላቱ አድርጎ የሚወስደው አፉን ነው። አፍህ አንተን የሚክድበትን ጊዜ አታውቀውም። ብዙ ሚሊዮን ጆሮዎች ቢኖሩም ሁሉም የቤተሰቦችህ እንዳልሆኑ አስታውስ። እናም ዓለም አቀፉ ዝምታ ወርቅ ነው። ለዚህም ነው ኢትዮጵያዊ በሰምና ወርቅ ባሽሙር በምሳሌና በውስጠ ወይራ ንግግር የሚናገረው። አሁን ደግሞ የጓዶቹ አብዮት የቤተሰብም ጆሮ ቢሆን ዞሮ እንደሚነሳብን አስተምሮናል። አባት ልጁን ያጋልጣል፣ እህት ወንድሟን፣ ልጅ ወላጆቹን ወዘተ። በመሆኑም የማንንም ጆሮ አታምንም። ሁሉም አፎች ደግሞ ግጥም ብለው ተዘግተዋል። ክብር ለሊቀመንበሩ ለታላቁ መሪያችን፣ በብቸኝነት በህዝብ ፊት ለሰዓታት ያለ ፍርሃት ንግግር ለሚያደርጉት። የአምነስቲ ውንጀላ ሁላችንም ላይ እንደ ቦምብ ነው የወደቀብን። ማን የተረገመው ነው የአምነስቲ ማለት ሲል አጎቴ ጮኸብኝ። አውሮፓ የሚገኝ የሰብአዊ መብት ጥሰቶችን የሚቃወም ዓለም አቀፍ ድርጅት ነው። አሃ አለ አጎቴ በማጋነን። ይህንም ሰምቻለሁ ገምቻለሁ። እነሆ በርቀት አውሮፓ ላይ ተቀምጠው እኛ ላይ አደገኛ ቃላቶችን ይወረውራሉ። መቼም ወንጀላቸው መሰረት የለውም ይያልቅ አይደለም በማለት ተቃወንኩ። ሁለት ወንድሞቼና እህት በመንግስት መገደላቸውን አላውቅምና ነው በማለት በቁጣ መለሰ አጎቴ። ነገር ግን ቁም ነገሩ እሱ አይደለም። የተኛን ነብር አትቀሰቀሰም፣ የኛው ነብር ደሞ ገና እያንቀላፋ ነው። ማለት መንግስት አሁንም ወደ ሽብር ይመለሳል ማለት ነው? አቁሞ ያውቃል እንዴ? የምፈራው እንዲህ አይነት የሞኝነት ወንጀላዎች ቁጣን እንዳይቀሰቅሱ ነው። አንዳንድ ቄሎች ዓለም አቀፋዊ ሀዘኔታን ያገኙ መስሏቸው መንግስትን በማጥቃት ማዕቱን ሁላችንም ራስ ላይ ያወርዱታል። አይቃላት አይቃላት ቃላት እኮ ሰው አይገድሉም ስል መለስኩ። የኔ ቄል እኛ ጋር ሲሆን ይገላሉ አለ አጎቴ በተበሳጨ ድምፅ። ባይሆን የነፍስ ግድያን ቀላል ያደርጉታል። እንግዲህ ከኔ ጋር የሚኖረውና እንደኔ መንግስትን የሚጠላው አጎቴ ስላምንስቲ እንዲህ አይነት አሉታዊ አስተያየቶች ካሉት ሌሎች ደግሞ ምን ሊሉ እንደሚችሉ አስቡት። አምንስቲ ታላቁን አብዮታችንን የሚቃወም የኢምፔሪያሊስት ተቋም ነው። በመንግስት ስር ያለው በየቀኑ የሚወጣው አብዮት ወይም ሞት የተባለው ጋዜጣ ይዞት የወጣው ርዕሰ አንቀጽ ነበር አጎቴ ሞት ወይም ሞት ነው የሚለው። አምንስቲ በቀኝ ገዢው አውሮፓ የተመሰረተ እንደመሆኑ ምንም አይነት አድናቆት ከሱ አንጠብቅም በማለት አንድ ግንባር ቀደም የውጭ ጉዳይ ሚኒስቴር አመራር አወጀ። አብዮት ልጆቿን ትበላለች እንደተባለው ለአመታት ኢምፔሪያሊስቶች ባስከተሉብን ረሃብ የተነሳ የምግብ ፍላጎታችን ባይረካ የኛ ጥፋት አይደለም። የስርዓቱ ንድፈ ሐሳባዊ ሳምንታዊ ህትመት ለውጥ ወይም ሞት የጻፈው ነበር። ሺዎች ተገለዋል፣ ሺዎች በጭካኔ ተገርፈዋል፣ ሺዎች ታስረዋል በማለት አምነስቲ ይጮሃል። እና ምን አዲስ ነገር አለው? አብዮት እኮ የራስ ግብዣ አይደለም በማለት በውጭ ሀገር የሚገኝ የማኦ አነብናቢ እና የሩሲያ ደጋፊ የሆነ የተማሪዎች ህብረት አላገጠ። ሌላም የታሪኩ መጨረሻ ይህ ነው ብላችሁ ጠብቃችሁ ይሆናል። እንዲህ አይነት እድል አልነበረንም። አንድ ግትር ዘውድ አምላኬ ነበረ። በኋላ ደግሞ ግትር ሶሻሊስት የሆነ ጋዜጠኛ እንዳስቀመጠው የአምንስቲ አቋም ተጠናከረ። የአሜሪካና የአውሮፓ ጆሮዎችም ለመስማት በሰፊው ተከፈቱ። ማጉረምረሞች ተሰሙ፣ ምርመራዎች ተጀመሩ። ቀደም ሲል ሰራ ተዋናይ የነበረውና ሚስቱ ቀይ ሱሪ ከለበሰች ኮሚኒስቶችን የመደገፍ አዝማሚያ ሳይኖራት አይቀርም ብሎ ለመጠርጠር የሚከጅለው የአሜሪካ ፕሬዝዳንት በኢትዮጵያ እየተከናወነ ያለውን የኮሙኒስት ጭቆና አወገዘ። በተባበሩት መንግስታት የአሜሪካ ተወካይ መንግስታችንን ዴሞክራሲያዊ ማለት ባይዋጥለት እንኳ በላቲን አሜሪካ እንደሚገኙ የአሜሪካ ወዳጆች በታማኞቹ ላይ የተመሰረተ ፈላጭ ቆራጭ ስርዓት ሊለው ሲገባ ጭራሽ አምባገነናዊ ስርዓት ብሎ ነቀፈው። አንዳንድ ሰዎች መንግስታችን ውሱን የሆነ የማመዛዘን ብቃት ባላቸው ወታደሮች የተዋቀረ ነው ብለው እንደሚያስቡ አውቃለሁ። የሆነ ሆኖ ምንም እንኳ እኛ ኢትዮጵያውያን ዳቦን ቅቤ ቀብቶ የመብላት ልማድ ባይኖረንም ቅቤው ቢቀር ደረቅ ዳቦ ለማግኘት የታደለው ተራው ኢትዮጵያዊ ዳቦን የት እንደሚያገኘው ያውቀዋል። መንግስታችንም የእርዳታ ገንዘቡን ይፈልገዋል። ለሌላ ጉዳይ ባይጠቀምበት እንኳ ይኸው ስልጣን ላይ ይቆይበታል። አንዳንዶች እንደሚሉት ወንዶች ልጆቻችንን እየበላ አብዮት የበላቻቸው ሴት ልጆቻችንን ማንም ለምን እንደማያስታውስ ይገርመኛል። ለመቀጠል መንግስታችን መሳሪያና አስፈላጊ ሲሆን ወታደሮች የሚሰጡት ሁነኛ ወዳጆች አሉት። ግን ጉዳዩ ወደ ገንዘብ እርዳታ ሲመጣ ቆንቆኞች ስለሚሆኑ መሪዎቻችን ሁል ጊዜም የሚያወግዟቸውን ኢምፔሪያሊስቶች ለመለመን ተገደዋል። እንግዲህ እንዲህ ነው የአምነስቲ ውንጀላ እንደ ኒውትሮን ቦምብ ወታደራዊው ደርግ ባለበት ንጉሳዊ ቤተ መንግስት ላይ የፈነዳው። አምነስቲ ረጨው መልስ መገታት አጻፋውን ማግኘትና ድባት መመታት ነበረበት። በመንግስት ሬዲዮ ማታ ማታ ሁለት ሰዓት ከሚሰማው ዜና ይልቅ ተአማኒነት ባለው ጭምጭምታ መሰረት መሪዎቻችን ከኬጂቢ፣ ከዲጂአይ፣ ከምስራቅ ጀርመንና ቡልጋሪያ የሐሰት መረጃና የአጣፋዊ ፕሮፓጋንዳ ባለሙያዎች ጋር ለሶስት ተከታታይ ምሽቶች የመሰባሰባቸው ወሬ ተናፈሰ። እንዲያውም አንዳንድ ያልተረጋገጡ ዘገባዎች እንደሚሉት ነጮቹ ተበርት እንደ መሪዎቻችን ንቁና ቀልጣፋ ሆኖ ለማምሸት ጫት ሁሉ ቅመዋል። አንዳንዶች እንዳሉት ለምርቃናው ምስጋና ይግባውና የነዚህ ስብሰባዎች ውጤት የቀይ ሽብር እንደገና መታወሽ ሳይሆን የፍርድ ቤቶች መከፈት ሆነ። የአብዮት ወይም ሞት ርዕሰ አንቀጽ ሁኔታውን እንደሚከተለው አድርጎ ቀልብጭ ባለ ሁኔታ ከማስቀመጡ የተነሳ እኔ ምንም የምጨምረው ነገር የለኝም። ሁሉም አብዮት ጠላቶች አሉት። በእኛም አገር የአናርኪስቶች፣ የአምስተኛ ረድፈኞች፣ ፕሮትስካይቶች፣ ሲአይኤና የነዳጅ ዶላር ያሰከራቸው አረብ አድሃሪዎች እንዲሁም ተገንጣዮች እንዴት በራሪውን የሶሻሊስት ባቡር መንገድ ለማስፋት እንደተባበሩ አይተናል። በታላቁ ሊቀመንበርና በሁሉን አዋቂው ፓርቲያችን እየተመራን እነዚህን ጠላቶች ደምስሰናቸዋል። እጅግ መራራ የመደብ ትግል ነበር። የባሩድ የፈንጂና የበሰበሰ አስከሬን ጠረን እንጂ በቡርዣ አጸድ ውስጥ ያሉ ጥገሬዳዎች ሽታ አልነበረውም። እያንዳንዱ አብዮተኛ ዳኛ ነበር። ቀይ ሽብርን ለማፋፋም የሚወሰነው ውሳኔ ይግባኝ የለውም። አብዮታዊ እርምጃዎች በነጻነትና ከፍተኛ መነቃቃት ባለው ስሜት ተወስደዋል። ርዕዮተ ዓለማችን እንደሚያስተምረን ህዝቦቻችን እንኳን አብዮቱን በመቃወም ቢነሱ አብዮቱ በከባድ ቅጣት ሊያርማቸው ይገባል። በቡርዣ የዲሞክራሲና ህዝባዊ መንግስት ጽንሰ ሐሳቦች አእምሮ የተበከለ ትውልድ ተጠርጎ መጥፋት አለበት። የመደብ ትግሉ ዲያሌክቲክስም ይኸው ነው። በሶሻሊስት ሩሲያ ከሚመራው የሶሻሊስት ዓለም ያገኘነው ድጋፍም የዚህን ማብራሪያ ትክክለኛነት ያሳየናል። ነገር ግን በአሁኑ ሰዓት ምንም እንኳ አብዮቱ በጠንካራ ሁኔታ የተዋቀረ ቢሆንም ለውድቀታችን ተስፋ የሚያደርጉ አንዳንዶች አሉ። ንቁ መሆን አለብን። በተጨማሪም ኢኮኖሚያዊ ምርትን ለመጨመር በሰፊው ተግተን እየሰራን ባለንበት በአሁኑ ሰዓት ብክነት የሚባል ሁሉ መወገድ አለበት። በመሆኑም አብዮታዊ መንግስታችን ሁሉንም እስር ቤቶች በመስፈት እስረኞችን ሁሉ በፈጣን የፍርድ ሂደት ፍርድ ቤት በማቅረብ ወስኗል። በእስር ቤት ውስጥ በስራ ፈትነት መማቀቅ በሶሻሊስት ኢትዮጵያ ውስጥ የሚቻል ነገር አይደለም። ከዚያም ፍርድ ቤቶች ተከፍተው እስረኞች እየጎረፉ መምጣት ጀመሩ። ተራኪያችሁም እንግዲህ ለጊዜው የሚያደርገው ነገር ስላልነበረው ማለትም ስራ አጥ ስለሆነ በአካባቢው ወደሚገኘው ፍርድ ቤት በመሄድ ይህን ታሪካዊ ሁነት ከመታዘብ በቀር የተሻለ የሚሰራው ነገር አላገኘም። አኮቴም ሐሳቡን ባለመለወጥ አምነስቲን መራገሙን ቀጥሏል። አንድ እስር ቤት ውስጥ ቢረሳ ይሻለው የነበረ ምስኪን አሁን ፍርድ ቤት ቀርቦ ወይ ይረሸናል ወይ ወደ ጉልበት ስራ ጣቢያ ይላካል ይል ነበር። ሌሎች ደግሞ አምነስቲ ምስጋና ይግባውና ቢያንስ ሄደን የምንዝናናበት ቲያትር ፈጠረልን ይሉ ነበር። እኔ ከማውቃቸው ሰዎች ማንም ፍትሃዊ የፍርድ አካሄድ ወይም የእስረኞችን ነፃ መውጣት የሚጠብቅ አልነበረም። እኛ ኢትዮጵያውያን ስንባል በጠቅላላ ተጠራጣሪዎች መሆናችንን አልናገር ረሳሁት እንዴ? ከባብ እንቁላል እርግብ እንዲፈለፈል አጠብቅ። በቀል በርቀት በርካታ ውሾች ይጮሃሉ። ከማዶ ደግሞ ምንነቱ የማይለይ ነገር የምትጮህ የአንዲት ሴት ድምጽ ይሰማል። እየተቃረብኩ መሆን አለበት ሲል አሰበ። በጨለማ የሚያበራው ሰዓቱን ተመለከተ። እኩለ ሌሊት ሊሞላ 15 ደቂቃ ይቀራል። ገና ጊዜ አለው። የቤተ ክርስቲያኑ ደወል ተደወለና የቅዳሴውን መግቢያ ሲያዘሙ በስሱ የሚሰማው የዲያቆናት የቀሳውስትና የምእመናን ዜማ የተላበሰ ድምጽ ወደ ጆሮው ደረሰ። ቅዳሴው ትንሽ ቆይቶ እንደሚጀምር ያውቃል። የትንሣኤ ምሽት በመሆኑም ረጅሙ የኩዳዴ ጾም ቅዳሴው ሲያልቅ ወደ 8:30 አካባቢ ይፈታል። ሞቃትና ጨረቃ አልባ ምሽት ነበር። ቢሆንም ከዋክብቱ ደምቀው ይታዩ ነበር። በጨለማ መጓዝን ስለለመደው በቀላል እርምጃና እግሮቹ የሚረግጡበትን ቦታ በእርግጠኝነት በማወቅ ፈጠን ፈጠን እያለ ተራመደ። እዚህ አካባቢ ከመጣ በጣም ረጅም ጊዜ ሆኖታል። ነገር ግን ትልቁን ዋርካ ባየበት ቅጽበት እንዳልተሳሳተ ታወቀው። ወደ ግራ ታጥፎ በርካታ ጎጆ ቤቶችን ካለፈ በኋላ ወደ ቀኝ የሚያመራውን መንገድ ያዘ። ጎጆ ቤቱ ከሌሎቹ ፈንጠር ብሎ ነው የቆመው። አሁንም ልክ እንደሚያስታውሰው ነው ያለው። ትልቅ ያረጀና የተመረገበት ጭቃ እዚህና እዚያ ተቀርፎ እየወደቀ ያለ ጎጆ ነው። በቆሎ እላዩ ላይ የተከመረበትን አጎበር አልፎ ዘለቀ። እንደምን አመሻችሁ ሲል ረዘም ጊዜ ዝም ከማለቱ የተነሳ በሻከረ ድምፅ ወደ ጎጆው ተጣራ። በትንሹ እየነደደ ባለው እሳት ምክንያት ጎጆው ደብዘዝ ያለ ብርሃን ወርሶታል። ከበሩ በስተጀርባ አንድ ሰው አልጋ ውስጥ ሆኖ ሲንቀሳቀስ ድምፅ ተሰማው። እግዚአብሔር ይመስገን ግቡ፣ የወንድ ድምፅ መልስ ሰጠ። ወደ ጎጆው ውስጥ ዘለቀ። እንደምን አመሻችሁ አለ እንደገና። ምሽቱ ሞቃትና ቤት ውስጥ እሳት እየነደደ ያለ ቢሆንም አልጋ ላይ ያለው ሰው ወፍራም ጋቢ ተከናንቧል። ሰውየው የመነመነ ሰው መሆኑ ይታያል። ፂሙ አልተላጨም። ፊቱ አጥም ከመምሰሉም በላይ ሊሞት አንድ አሙስ የቀረው ይመስላል። እንደምን አመሸ ጌታዬ፣ ተቀመጥ እባክህ አለ በደካማ ድምፅ። ሰውነቱን ሁሉ የሚያርገፈግፍ አስፈሪ ሳል በተደጋጋሚ ያስለው ነበር። እንግዳው እሳቱ ዳር ያለው መደብ ላይ ተቀመጠ። ከባድ ሳል የያዘ ይመስላል አለ። ገዳይ ነው እንጂ አለ በሽተኛው ሰው እየተቸገረ። ይኸው እዚህ አልጋ ላይ ከዋልኩ 4 ወር ሊሞላኝ ነው። ሐኪም የለም? መድኃኒት የለም? በእንደዚህ አይነት መንደር ሐኪም ከየት ይገኛል ጌታዬ? እንግዳው በሐዘኔታ ጭንቅላቱን ነቀነቀ። እግዚአብሔር ይማርህ አለ። አሜን መለሰ በሽተኛው። በዚህ ውድቅት ወዴት እያመራህ ነው? በመንደሩ እያለፍኩ ነበር አለ እንግዳው። ስለደከመኝ ማረፍ ፈለግኩኝ። በሩ ክፍት የነበረው ያንተ ጎጆ ብቻ ነበር። ሌሎቹ ሁሉም በታክሲያን ናቸው አለ በሽተኛው፣ ባለቤቴም ጭምር። እኔ ብቻ ነኝ አልጋ ውስጥ ሆኜ የፋሲካ ቅዳሴ እንዲያመልጠኝ የተፈረደብኝ። ፈጣሪ ችግርህን ይረዳዋል አለ እንግዳው ሐዘኔታ በተላበሰ ሁኔታ። አሁን አይኖቹ ጎጆው ውስጥ ያለውን ደብዛዛ ብርሃን እየተላመዱት ስለመጡ ዙሪያውን መቃኘት ጀመረ። አይኖቹ በበሽተኛው ራስጌ የተቀመጠው ጠመንጃ ላይ አረፉ። 20 ጥይት የሚጎርስ የሩሲያ ስሪት የሆነ አገሬው ሰው ከርቺፍ ብሎ የሚጠራው አውቶማቲክ ጠመንጃ። እንግዳው ለራሱ ያለ ጥርጥር የኛ ጠመንጃ ነው አለና በውስጡ ለሰውየው ያለው ጥላቻ ሲነሳሳ ተሰማው። ለምን አትቆይም እኛ ጋር? የኩዳዴን ጾም አትፈታም አለው በሽተኛው። ባለቤቴም አሳዝ ዘጋጅታለች፣ ትንሽ አይብም ይኖራል፣ ለሚጠጣም ደግሞ ጠላል። የለም አመሰግናለሁ አለ እንግዳው። መንገዴን መቀጠል አለብኝ። አንድ ወንድሜን እየፈለኩ ነው፣ ከጠፋ ከአመት በላይ ሆነው። ወይ ወዴን የጠፋው? እንዴት? የሽምቅ ተዋጊዎቹን ለመቀላቀል ነበር ከቤት የወጣው። እነሱ ይህን አካባቢ እስኪለቁ ድረስ አብሯቸው እንደነበር ሰምተናል። በኋላ ደግሞ አብሯቸው እንዳልሄደ ሰማን። ከዛ በኋላ ግን ደብዛው ጠፋ። ስለሱ ምንም ወሬ የለም። ምናልባት ወደ መንግስት ወገን ተቀላቅሎ ይሆናል አለ ይህ አልጋ ቁራኛው ሰው። አንዳንዶቹ እንደዚያ እንዳደረጉ ታውቃለህ? በየከተማው የሚኖሩ ዘመዶች ዘንድ አጠያይቄ ነበር። አልተቀላቀላቸውም፣ አልከዳም። የሽምቅ ተዋጊዎቹ ሲሄዱ አብሯቸው የነበረ ጓደኛዬ እንደተናገረው ወንድሜ አንድ ልዩ ተልእኮ ለመወጣት ወደ ኋላ ቀርቶ ነበር። ነገር ግን መልሶ አልተቀላቀላቸውም። ፈጣሪ በሚስጥራዊ መንገዶች ነው የሚሰራው። ምናልባት ካስደነገጥሁ ፈጣሪ ይቅር ይበለኝና ሞቶ ይሆን? እንዲያው ዝም ብሎ ደብዛው ሳይገኝ ያንኳ የማይመስል ነገር ነው አለ እንግዳው። እናም የታመመውን ሰው ትክ ብሎ ይመለከተው ጀመር። ህመምተኛው ራሱ በደንብ ሊከታተለው እየሞከረ ነበር። ምናልባት በሐሳቡ የሳለው ነገር ይሆናል። የሆነ ሆኖ ግን ህመምተኛው ሰው መንፈሱ እየተረበሸ የመጣ መሰለው። በአቅራቢያ ያሉትን መንደሮች ሁሉ አስሻለሁ፣ እዚህም አይቼ ደግሞ ወደሚቀጥለው ለመሻገር እፈልጋለሁ። ከዚያ በኋላ ግን አቆማለሁ። ምን መሰለ ጌታዬ፣ እናቲቱ እያስቸገረችኝ ነው። ሞቶም ከሆነ ቁርጡን አውቃ በቤተ ክርስቲያን ለነፍሱ ፍታት እንዲደረግለት ትፈልጋለች። ምስኪን፣ እውነት እጅግ አስከፊ በሆነ ጊዜ ውስጥ ነው እየኖርን ያለ ነው አለ በሽተኛው። ሽምቅ ተዋጊዎቹ እዚህ አካባቢ ካለ ገበሬ ጋር ነው ትተውት ሄዱት። ነገር ግን የተባለውንም ገበሬ ላገኘው አልቻልኩም አለና በሽተኛው በድንገት አይኖቹን ጭፍን ሲያደርግ ሲያየው ደስ ተሰኘ። የተወሰኑ ደቂቃዎች በጸጥታ አሳለፈና እንዲህ ሲል ጨመረ። ከርችፍ ታጥቆ ነበር፣ ልክ ከዚያ ያስቀመጥከው አይነት። አልጋው ላይ ወደ ተቀመጠው ጠመንጃ ጠቆመ። ህመምተኛው ሰው ጠመንጃውን ተመለከተው፣ ግን በእጆቹ እንቅስቃሴ ከማድረግ ተቆጠበ። በርካታ ሰዎች ናቸው ለተራ ጠመንጃ ሲባል የሚገደሉት አለ በደፈናው። በርካታ የሚያሳዝን ነው ሲል ተስማማ እንግዳው። እንዲህ ላለ ለማይረባ ዕቃ የሰው ነፍስ ሲጠፋ በእውነት በጣም አሳዛኝ ነው። ጓደኝነት እኮ የበለጠ ዋጋ ያለው ነገር ነበር። ስግብግብነት የሰውን ህሊና ያሳውራል አለ ያልጋ ቁራኛው። መሀይሞች ነን፣ እንዲያውም ወንጀለኞች ነን። የእግዚአብሔር ፍጥረት የተቀደሰ ነው፣ ግን በስግብግብነታችን ውስጥ ይህንን ረስተነው የፈጣሪን ህግ እንጥሳለን። እንግዳው ምሬት በተሞላበት ሁኔታ ፈገግ አለ። የወንድሜ ሞት እውነት አስፈላጊ ነበር ሲል በቀጥታ ጠየቀው። ረዘም ላለ ጊዜ በሽተኛው ሰው ዝም ብሎ ቆየ። በውድቅት ሌሊት ስለ አንድ ከባድ ወንጀል ሊያፋጥጠው የመጣውን ጸግረ ሉጥ ጎብኚ እየተመለከተ የማንም ሞት በእውነቱ አስፈላጊ አይደለም አለ መጨረሻ ላይ። እንደ ሌሎቹ ሁሉ ወንድምህም ጥሎኝ ይሄዳል ብዬ ፈርቼ ነበር። ለአራት ዓመታት አብሬያቸው ሰርቻለሁ፣ ስጋት ውስጥ ገብቻለሁ፣ ሕይወቴንም አደጋ ውስጥ ከትቻለሁ። ምን ማድረግ ነበረብኝ? በተማሩ ሰዎች መካከል የተገኘው ገበሬ፣ የመንግስት ኃላፊዎች ሊገሉኝ ይችሉ ነበር። ግራ ተጋብቼ እንደነበር መረዳት አለብህ። ከዚህ አንድ ጠዋት ሊሄድ እንደተነሳ ነገረኝ። በቃ ብድግ ብሎ ሊሄድ፣ እንዳይሄድ ለመንኩት። ለመንግስት እጄን እንድሰጥና ምንም እንደማይደርስብኝ ነገረኝ። አላመንኩትም። ክደት የተፈጸመብኝ መስሎ ተሰማኝ። ስለሆነም ገደልኩትና ከጠመንጃው ጋር እጄን ለመንግስት ሰጠው። አመሰገኑኝና እዚህ የምታዩን ተመንጃኔው ጋር እንዲቀርብ ፈቀዱልኝ። እንግዳው ምንም ድምጽ ሳይሰማ ከበስተጀርባው ሽጉጥ መዘዘና በሽተኛው ላይ ደገነበት። በፍጥነትም ብድግ አለና ወደ አልጋው በመሄድ ጠመንጃውን አነሳ። ተመልሶም ወደ መደቡ በመሄድ ቁጭ አለ። በሽተኛው ሰው ድንዝዝ ብሎ ይመለከተዋል። ከነሱ አንዱ ነህ? ከጥያቄ ይልቅ አርስተ ነገር ይመስል ነበር። አዎ፣ መለሰ እንግዳው። የደም ካሳ እንሰበስባለን። ወንድማማቾች ነን ታውቃለህ አይደል? ወላጆቻችን አንድ ባይሆኑም እንግዲህ ከዚህ በላይ መጠበቅ አለብህ። በሽተኛው ሰው እንደተረጋጋ ነው። ባለቤቴና ልጄ ከመመለሳቸው በፊት ማድረግ ያለብህን አድርግ። መሞቴ እንደው አይቀርም። ጭካኔ በተሞላበት መልኩ የሚመጣን ሞት ለረጅም ጊዜ ሲጠባበቅ የቆየ ሰው ይመስላል። ድምጹም የነገሮች ውል የጠፋበት ግን ደግሞ በተጨማሪም ሸክሙ የቀለለለት ሰው ይመስል ነበር። ሚካኤል ጥሩ ጓድ ነበር፣ እየከዳ አልነበረም አለ እንግዳው። ያልጋቋኛው ህመምተኛ አንገቱን ደፋ። ቅዳሴው ሳያልቅ መጣሁኝ እኮ። ልጃስረች ሴት በልጆቿ ውስጥ እንግዳ እንዳለ ስታይ ንግግሯን በድንገት አቋረጠች። ተደናገጠ። እስከምትናገር ድረስ ስትገባ አልሰማትም ነበር። እንደምን አመሸህ አለችና እያመለጣች ገባች። አንተስ እንዴት አመሸህ ጌታዬ ስትል ባሏን በአክብሮት ጠየቀችው። ጀርባዋ ላይ ያለው ሕፃን ተኝቷል። ያልጋ ቁራኛው ሰው እንግዳው ላይ አይኑን ጣለ። ሽጉጡን የደበቀው እንግዳ መልሶ እሱን ያየዋል። ሴቲቱ በቤት ውስጥ የነበረውን አስጨናቂ ሁኔታ ያላስተዋለች ትመስላለች። እንዴ እንግዳችንን ጠላ እንዲጠጣ አልጋበዝከውም? ወደ ጠላ ማቅረቢያው እየሄደች ባለቤቷን ወቀሰችው። አመሰግናለሁ፣ እኔ ግን አልጠጣም አለ እንግዳው። እንዲያውም እየወጣው ነበር እኮ ብድግ አለና ጠመንጃውን ትከሻው ላይ አነገተው። ቆይና ጾሙን ከኛ ጋር ፍታ አለች ሴቲቱ። ውድቅት ሌሊት መሄድ ትክክል አይሆንም። ማዶ መንደር ያሉ ሰዎችን ኩዳዴን ከነሱ ጋር እንደምፈታ ቃል ገብቼላቸዋለሁ ሲል ዋሸ። በሽተኛው ምንም ሳይናገር ዝም ብሎ ቁጭ ብሏል። እንግዲህ ደህና አደሩ፣ መልካም የትንሣኤ በዓል ለሁላችሁም አለ እንግዳው። ደህና አደር፣ መልካም ፋሲካ አለች ሴቲቱ። ደህና አደር፣ አመሰግናለሁ አለ በሽተኛው። ሚካኤልን ላስተኛውና ወጡን አሞቃለሁ አለች ሴቲቱ ለባለቤቷ። ልጁን ከጀርባዋ ላይ አውርዳ ወደ ህመምተኛው ሰው አልጋ ልታዛውር እየተንቀሳቀሰች እየወጣ የነበረው እንግዳ በራፉ ላይ ቀጥ ብሎ ቆመ። የልጃችሁ ስም ሚካኤል ነው ሲል ጠየቀ። አዎ ሴቲቱ እየሳቀች መለሰች። አንድ መልካም ሰው የነበረ ጓደኛችንን ለማስታወስ አባቱ ያወጣለት ስም ነው። ብቻ ወዴት እንደሆነ ባላስታውስም ወደ ጓደኞቹ ይሁን ወደ ቤተሰቦቹ ለመመለስ ትቶን ከሄደ ከዓመት በላይ ሆነው። የሁለቱ ወንዶች አይኖች ተገጣጠሙ። ህመምተኛው ሰው እያነባ ነበር። ጨለማ ስለነበር እርግጠኛ መሆን አልቻለም። ግን የሟች ጓዱን ጠመንጃ በትከሻው አንግቶ ከመንደሩ ሲወጣ በሽተኛው ሰውዬ ነጋ ጠባ በራሱ ሲኦል ውስጥ እየኖረ እንደሆነ እርግጠኛ ሆኖ ነበር። የልጁን ስም በጠራ ቁጥር የሰራው ወንጀል ይታወሰዋል። በራሱ ላይ ቂም በቀል ፈጽሟል። ርቀት የቤተክርስቲያን ደወል ይሰማል። ሾችም ይጮሃሉ። ግዳው ሳይሰማቸው ወደ ጨለማው ውስጥ ተራመደ። ገና ብዙ መንገድ ከፊቱ ይቀራል። ሩሲያም ውስጥ ተደርጓል። ምርመራው ልክ እንደተጠበቀችው ነበር። ግን ያም ቢሆን የህመሙን መጠን ወይም በአስገራሚ ሁኔታ ትርጉም የለሽ የሆነውን ሰቆቃ አልቀነሰውም። ተጠቁሞብሻል አለ አምሳለቃው። ጥቁር ቀጭንና በወፍ በሽታ የተለከፈ ይመስል ቢጫ የሆኑ አይኖች ያሉት ሰው ነው። አይኖቹ ውስጥ የሆነ በፍርሃት የሚያሳቅቃት ነገር ነበር። የአይኖቹ ቢጫ ቀለምና የወረሷቸው የደም ስሮች ብዛት ብቻ ሳይሆን ምንም የማይነበብባቸው በጥልቅ ጭካኔና ቅዝቃዜ የተሞሉ መሆናቸውም ጭምር ያስፈራታል። እስኪ ራስሽን ተመልከችው አለና ቀጠለ። ቆንጆዬ ልጅ ነሽ። ይህን የመሰለ ቆንጆ ሰውነት ሲበላሽ ማየት ራሱ ያሳምመኛል። ራቁቷን ከመሬቱ ጋር በብሎን በታሰረ የእንጨት ወንበር ላይ ታስራ ነው ያለችው። አይ ሰውነት አለች ለራሷ በንዴት። አይኖቿ በደም ተሸፍነው በግማሽ ተከፍተዋል። አፍንጫዋ ተሰብሮ ህመሙ ይወቅራታል። ባበጠው ምላሷ አማካይነት እንደሚሰማት የተወሰኑት ጥርሶቿ ወላልቀዋል። ክፍሉን የደም የላብና የሽንት ጠረን አውዶታል። ከሰውነቷ የደረቀና የትኩስ ደም ሽታ ይወጣል። አንደኛው የጡቷ ነቅ ተቆርጦ ደም እየፈሰሳት እርቃኑን ባለውና በሲጋራ ትርኳሽ በተቃጠለው ዳሌዋ ላይ ይንጠባጠባል። የውስጥ እግሯ ከደረቅ የበሬ ጭራ እንደተሰራ አንድ ሰው ሲናገር በሰማችው ባኮርማጭ በመገረፏ ቆሳስሎ እየደማ ነው። ሰውነቷ ተቆራርጦ ተበለሻሽቷል። ከዚህ በላይ ምንም አያደርገኝም ብለሽ አስበሽ ነው? ልክ ጭንቅላቷ ውስጥ የምታስበውን ያወቀባት ነው የሚመስለው። ተሳስተሻል። ከዚህ በኋላ ጭራሽ ልጅ እንዳትወልጂ ወይም ከወንድ ጋር ግንኙነት ማድረግ ስሜት እንዳይሰጥሽ ጠርሙስ ወይም የጋለ ብረት ልከትብሽ እችላለሁ። እስካሁን ባስነዋሪና በቆሻሻ ቋንቋ ሲረግማት የቆየውን አምሳለቃ አሁን በድንገት ስነ ስርዓት ያለው ሰው ሆኖ አገኘችው። በሰራተኛሽ ነው የተጋለጥሽው ሲል ለአስረኛ ጊዜ ነገራት። መቼም በደንብ ልታውቅሽ ይገባል አይደለም እንዴ? ስለዚህ ለምን አታምኝምና ስቃይሽን አታቆሚውም? ካንቺ በልጠንካራ የሆኑ ሰዎችን አሳምኛለሁ። ሁሉም የጊዜ ጉዳይ ነው። እኔ ደግሞ ጊዜ አለኝ፣ ልምድም አለኝ። ምናልባት በንጉሱም ጊዜ ጭምር ይህንን ስራ ስሰራ እንደነበረ አልነገርኩሽም መሰለኝ። ያኔ እንኳን እንዳሆኑ ስራ አይበዛብኝም ነበር። አዎ አሁንማ ስራ ሊበዛብህ ግድ ነው አለች በልቧ። ሽብር እንደሆነ በአሁኑ ጊዜ ደርሷል። በጭካኔ መጨፍለቅ ያለበት ተቃውሞና የሐሳብ ልዩነት አለ። ጌቶች ምንም በራስ መተማመን፣ ምንም መሰረት፣ ምንም ድጋፍ የላቸውም። በሐሳብ የሚለያቸውን ሁሉ ለመደምሰስና ታዛዥነትን ከፍርሃት ውስጥ ለማመንጨት ነው የተሰማሩት። ሰራተኛዬ ምስኪን ታስታውሳታለች፣ አይታታለች። መቼ ነበር ከሁለት ቀን በፊት ትላንት ባሰቃቂ ሁኔታ ተሰቃይታ መልኳንኳ አይለይም ነበር። ብትጠቁምብኝ አይገርምም። ግርፋቱን መቋቋም አቅቷት መሆን አለበት። አዘነችላት። ምክንያቱም የሆነ ሆኖ ተመረሸን አታመልጥም። አምሳልቀው ሲጋራ ለኩሰና ከተቀመጠበት ሆኖ ይመለከታት ጀመር። ባበጡት አይኖቿ እሷም ትመለከታዋለች። ትጠይኛለሽ አይደል? አላት ፈገግ እያለ። ለምን እንደምትጠይኝ አይታየኝም። እኔኮ ኃላፊነቴን ነው የተወጣሁት። እኔ አላውቅሽም። ስለዚህ ላንቺ ምንም የጥላቻ ስሜት የለኝም። እንዲያውም ታሳዝኝኛለሽ። ለዚያ ነው ሌሎቹን ጓደኞቼን ብቻችንን እንዲተውን ያደረኩት፣ ስቃይሽን ለመቀነስ። ግን እምቢ ካልሽ መቀጠል ይኖርብኛል። አሁን ግን ከእስካሁኑ የባሰ ይሆንብሻል። አንቺ ያለሽበት ክፍል ውስጥ የሞተችውን ልጅ አይተሻታል? ልክ እንዳንቺው ግትር ነበረች። ረጅም ጸጉሯ በክብሪት ተቃጥሎ በብልቷ የጋለ ብረት ገብቶባት እብድ ነው የሆነችው። ዝምቷ ምን እንደጠቀማት እስኪ ንገሪ። ልንገርሽ፣ ምንም አልጠቀማትም። ቁስሎችሽ ምንም ሕክምና ሳይደረግላቸው መመርቀዛቸው አይቀርም። የውስጥ እግርሽ ይበሰብሳል። በዚያ ላይ ድጋሚ እንገርፍሻለን። ይህንን ሁሉ ትቋቋሚያለሽ? ለምን ዝም ብለሽ ይህን የእምነት ቃል አትፈርቢም? በረጅም ወረቀት ላይ በሌላ ሰው እጅ ጽሑፍ ወደ ተጻፈ ጽሑፍ እያመለከታት፣ ከዚያ ሁሉም ነገር እዚያ ጋር ይቆማል። ወይ ትለቀቂያለሽ፣ ወይ ለተወሰኑ ወራት ታስረሽ ከዚያ ትለቀቂያለሽ። አዲስ ሆነሽ አላት፣ አስቀያሚ ፈገግታ እያሳየ። አባል ሆኜ የማላቅበት ህገወጥ ድርጅት አባል ነኝ ብዬ ልናዘዝ? ያልሰራሁትን ወንጀል ሰራው ብዬ ቃል ልስጥ? ተጠርጣሪው ወደ ቤቴ ሲገባና ሲወጣ ታይቷል ይላሉ። እኔ ግን አይቼው አላውቅም። ምናልባት ሰራተኛዬ ትሆን የህገወጥ ድርጅቱ አባል? ማን ያውቃል? እኔ ግን ፖለቲከኛ አይደለሁም። እንዴት እንደ ተሳሳትኩ ስትል አሰበች በቁጭት። ማንም ሰው አያመልጥም። የየትኛውም ድርጅት አባል አለመሆን መድህን ሊሆን አይችልም። የደህንነት ዋስትና አይደለም። ጓደኞቿ ንጹህም ሆንሽ ጥፋተኛ ቀይ ሽብር አይለቅሽም ያሏት ትዝ አላት። አላመነቻቸውም ነበር። መንግስት ከተቃወሙት ብቻ ነው ምህረት የለሽ የሚሆነው ትል ነበር። ስለዚህ አትቃወመውም ነበር። እንዲያውም በተቃራኒው በምትሰራበት ሚኒስቴር መስሪያ ቤት ውስጥ ትጉህ ሰራተኛ ነበረች። ስራዋን በታማኝነት የምትሰራ፣ መንግስታዊ ስብሰባዎችን የምትካፈል፣ የተለያዩ መዋጮዎችን የምታዋጣ ታታሪ ሰራተኛ። በስራዋ ላይም ሆነ በአብዮት አደባባይ መንግስት በሚጠራቸው ስብሰባዎች ላይ አንድ ቀንም ቀሪ ተብላ ተመዝግባ አታውቅም። እና ለምንድን ነው ይህ ሁሉ ድብደባ? ለምንድን ነው ይህ ሁሉ ጭካኔ? ምናልባት ንጹህ ነኝ ብለሽ ታስብ ይሆናል ብሎ አምሳለቃው ሐሳቧን አቋረጣት። ይህም ስህተት ነው፣ ተጠቁሞብሻል። ይህም ጥፋተኛነትሽን ያሳያል። ማንም ሰው ንጹህ አይደለም። ልዩነቱ ታስረሻል ወይም አልታሰርሽም ነው። አንዴ እዚህ ከደረስሽ በኋላ ንጽህና የለም፣ ጥፋተኛ ነሽ። ማድረግ ያለብሽ ያንን አምነሽ ምህረት መለመን ነው። በቃ ይህን የእምነት ቃል ፈርሚ። በሰውነቷ ሙሉ የተሰራጨውን ህመም ችላ ብላ ቀና ብላ ተመለከተችው። በጣም ቀጭን ነው። እዚህ ቁጭ ብሎ ሲጋራ ሲያጤስ ደካማና እንዲያውም ምንም ጉዳት የማያደርስ ሰው ይመስላል። ግን ሰይጣን ነው። ጨካኝ፣ ሰብአዊነት ያልተፈጠረበት፣ በአገሪቱ ባህል ውስጥ ያለው አውሬነትና አረመኔነት ስጋዊ መገለጫ ነው። በአንድ ክፍል ውስጥ ከእሷ ጋር ታስረው የነበሩትን አሰበቻቸው። 4 ሜትር ተኩል በ4 ሜትር ተኩል በሆነች የምትገለማ ክፍል ውስጥ የታጨቁ 30 ምናምን ሴቶች፣ የክፍሉ ማዕዘን ላይ ሞልቶ እየፈሰሰ ያለው የሽንት ባልዲ፣ የበሰበሰ ሰውነት ሽታ፣ ረጅም ጊዜ ያልታጠበ ሰውነት፣ የደም የፍርሃት ጠረን። ያለኝ ታቢትነትና የማቅለሽለሽ ስሜት እና በየምሽቱ የሚካሄደው የእስረኞች ስም ጥሪ ዛሬ ማታ 2 ትላንት 3 ከዚያ በፊት 5 ተጠርተው የወጡ ላይመለሱ የወጡ ተገለው ጎዳና ላይ የተጣሉ ወይም ከከተማ ውጭ ብዙዎች በተቀበሩበት ጉድጓድ ውስጥ የተወረወሩ እድለኞቹስ የሞቱት ብላለች አንደኛዋ ልጅ አንድ ምሽት እንዴት ልክ እንደነበረች ጉዳዩ ምን ያህል እውነት እንደነበረ እጆችሽ ልፍታልሽ ተፈርሚያለሽ ጉጉት ያደረበት ይመስላል ምናልባት እኔን ማስቀየት ደክሞት ይሆናል ስትል አሰበች ግን አይኖቹን ስታያቸው ምን ያህል እንደተሳሳተች ገባት ምናልባት ሰልችቶት ይሆናል አዲስ የሚያናዝዘው እስረኛ አምሮት ነው ሁለት ቀን ስለሆነኝ ከዚህ በላይ አይፈልገኝም የተሰበረ ሰውነት ከጥቅም ውጭ የሆነ ሰውነት መጣል ያለበት ሰውነት አይፈልግም በቃ ፈርሚ ባቋሙ እንደጸና ነው እውነት ይሁን ውሸት ምን አሳሰበሽ ተጋልጠሻል አይደል እንዴ ማመን አለብሽ ልክ አይደለሁ ስለዚህ በቃ ፈርሚ አምሳልቀው በተወላገደ አመክንዮው ውስጥ የተመቻቸ ነው ስትል ተደነቀች እየተቸገረች ራሷን ስትነቀንቅ ፈገግ ሲል አየችው አየሽ ጥሩ ልጅ እኮ ነሽ ለምን ብለሽ ትሰቃያለሽ ወደሷ ተራመደና እጆቿን ፈታላት እጆቿ መደንዘዛቸው ይሰማታል የደም ዝውውርን ለመመለስ ጣቶቿን ደጋግማ እጥፍ ዘርጋ አደረገች እዚህ ጋር ቁጭ በይ አላት ጠረጴዛው አጠገብ ያለውን እሱ ተቀምጦበት የነበረውን ወንበር እያሳያት ራሷን ችላ መንቀሳቀስ ስላልቻለች ሊያግዛት የግድ ነበር በአውራ ጣቷ እየተራመደች ቢሆንም እንኳ ህመሟ አጥንት የሚሰብር አይነት ስለነበረ ባይደግፋት ኖሮ ትወድቅ ነበር እስከ ወንበሩ ያለው ሁለት እርምጃ 1 ኪሎ ሜትር እሾሃማ መንገድ በባዶ እግር እንደመሄደ ሆነባት ከተቀመጠች በኋላ ወረቀቱን ገፋ እያደረገላት በዚያውም ብዕር አቀበላት ወረቀቱን ተቀበለችው እንጂ የተጻፈውን አላነበበችውም እያወራ በስተቀኝ በኩል ተጠግቷት እንደቆመ አስተዋለች ሁሉም ቦታ ያለ ነው እዚህ ኢትዮጵያ ብቻ የሚደረግ ነገር ብለሽ አስበሽ ይሆናል ተሳስተሻል ሩሲያውም ውስጥ እንደተደረገና አሁንም እየተደረገ እንደሆነ ነግረውናል ገባሽ በሰለጠኑትም አገራት ያው ነው በነጮቹ ምድር የተማርሽ ስለሆንሽ እንደ ሩሲያውያን ያሉ ፈረንጆች የሰለጠኑ እንደሆኑና የተሻለ እንደሚያስቡ ታውቂያለሽ በሩሲያም ውስጥ ተደርጓል ደገመው አይኖቿ ጠረጴዛው ላይ የተወው ጩቤ ላይ አረፉ ገዛ ደሟ የረጠበ ስለት በርችሙ ተነፈሰችና ወረቀቱ ላይ ፈረመች ፈገግ እያለ ወረቀቱን ሊያነሳ ጎንበስ ሲል ጩቤውን አፈፍ አርጋ ደረሱ ውስጥ ሰካችውና ከራሷ ራቅ አርጋ ለፈተረችው ወደ ኋላው ሲወድቅ አግራሞት የሚነበብባቸው አስቀያሚ አይኖቹ አፈጠጡባት ለመጮህ ቢሞክርም ማጣጣር ብቻ ነው የቻለው በርጋታ የፈረመችውን ወረቀት ቀዳደደችው ተነስታ ወደ ተዘረጋው ሰውነቱ ለመራመድ ሞከረች ግን በህመም አቃስታ ወደቀች ተስፋ በመቁረጥ ሰውነቷን እየጎተተች ወደ እሱ ተጠጋች እና ጩቤውን ከደረቱ ውስጥ ስባ አወጣችው ለምን እንደደረገችው ሳታውቅ ጩቤው ላይ ያለውን ደም ሱሪው ላይ ጠራረገች እምባ በጉንጯ ላይ እየወረደ ነው ጩቤውን ወደ ላይ እያነሳች መጨረሻ ላይ እንደዚህ አይነቱስ ነገር በሩሲያም ተደርጎ ይሆን ስትል አሰበች በሰለጠኑት ሰዎች ምድር Thank you.
Get out of my.